Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ተጀመረ። በዛሬ ምሽት ከሚሰሙት መካከል
መቼ ይሆን ትምህርት ቤት የሚከፈተው? ከኮሮና ናጥፋና ትምህርት ቤቱ አስከፍተልን። ይሄ የጭንቀት እንትን ነው። ይሄ በጣም እንደወላጅ በጣም አስጨንቆኛል።
የትምህርት ሚኒስቴር የ2013 ትምህርት ዘመንን ለማስጀመር የተማሪዎችን ምዝገባ ቢያዘዝም አንዳንድ ወላጆች ግን ልጆቻቸውን ወደ ትምህርት ቤት ለመላክ ተቸግረናል እያሉ ነው። ሙሉ ሐሳባቸው በምሽቱ ይደመጣል።
ከሳውዲ መንግስት ጋር በመነጋገር በተቻለ መጠን ካሉበት ወቅታዊ ዲስትሬስም እንዲወጡ የሚደረገው ጥረት እንዳለ ነው።
በሳውዲ አረቢያ የወደብ ከተማ ጄዛን በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያንን ወደ ሀገር ቤት ለመመለስ እየተዘጋጀ መሆኑን የኢትዮጵያ መንግስት አስታውቋል። ሌሎች ተጨማሪ ዘገባዎችም አሉን። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማረ ምህንድስናውን ያከናውናል። ስመኝሽ የቆየ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታጋራናለች።
አመሰግናለሁ ሀብታሙ። የድሬዳዋ አስተዳደር ለምስራቅ ኢትዮጵያ ኢኮኖሚና ጸጥታ ስጋት ነው ያለውን ህገወጥ የገንዘብ ዝውውር ለመቆጣጠር በወሰደው እርምጃ 1 ሚሊዮን የሚጠጋ ብር በቁጥጥር ስር መዋሉን የከተማ አስተዳደሩ አስታወቀ። በተጨማሪም ከ1700 በላይ የአውሮፓ መገበያያ ዩሮን ጨምሮ የተባበሩት አረብ ኤምሬትሶች ዲርሃም፣ የኩዌት ዲናር፣ የአውስትራሊያ ዶላር፣ የጅቡቲ ፍራንክና የግብጽ ፓውንድ ጭምር መያዙም ታውቋል። ዘገባውን ከድሬዳዋ ያደረሰን አዲስ ቸኮል ነው። የደቡብ ሱዳን ፕሬዝዳንት ሳልቫኪር ለበርካታ አመታት የገንዘብ ሚኒስትራቸው የነበሩትን ሳልቫቶር ጋራንድ ማቢዮርዲት ዎልን ከስልጣን አባረዋቸዋል። ሚኒስትሩ የተባረሩት የፕሬዝዳንቱ ማስፈጸሚያ ትዕዛዝም ትላንት በመንግስቱ ቴሌቪዥን ተነቧል። ሳልቫኪር እንደ ኢዞፓ አቆጣጠር ከ2011 ዓ.ም ወዲህ ያባረሯቸው 8ኛው የገንዘብ ሚኒስትራቸው ሲሆኑ በመተካቸው አቲያን ዲንግ አቲያንን ሾመዋል። ከገንዘብ ሚኒስትሩ በተጨማሪ የብሔራዊ ገቢ ባለስልጣን ተጠባባቂ ኮሚሽነሩን ኤርጆን ቡላነንና የሀገሪቱን የነዳጅ ምርት የሚቆጣጠረው ናይል ፔት ኮርፖሬሽን ስራ አስኪያጁን ቾል ዴንግ ቶ አቤልንም ፕሬዚዳንቱ አባረዋቸዋል። ጁባ የሚገኘው ሱድ ኢንስቲትዩት የተባለ ተቋም መስራች ጆክ ማዱት በሰጡት አስተያየት ሚኒስትር ቢቀያይሩት የኢኮኖሚ ቀውሱን አያስወግደውም። የሚያስፈልገው ተቋማትን መገንባት ነው። ተቋማት ቢኖሩ ገንዘብ ሰርቆ ካለተጠያቂነት ዞር ማለት ይኖራል ብሎ ለማመን ያስቸግራል ሲሉ አስረድተዋል። የተባረሩት የገንዘብ ሚኒስትር ከሚያዝያ ወር ጀምሮ ደሞዝ ላላገኙት የመንግስት ሰራተኞች የሚከፈል ገንዘብ የለም ሲሉ ባለፈው ሳምንት መናገራቸው ይታወሳል። ዋሽንግተንን ጨምሮ በተለያዩ ሀገሮች ያሉ የደቡብ ሱዳን ዲፕሎማቶች ደሞዝ ከተከፈላቸው ከሰባት ወር እንዳለፈ ተገልጿል። ለመገናኛ ብዙሃን የመናገር ስልጣን የለኝም ያሉ አንድ የሀገሪቱ የውጭ ጉዳይ ሚኒስትር ባልደረባ ዋሽንግተን የሚገኘው ኤምባሲ ከህንጻው ባለቤት ልቀቁልን የሚል ደብዳቤ እንደደረሰውና የኤምባሲው የባንክ ሂሳብ ገንዘብ ስለሌለበት ሊዘጋ እንደሆነ ለአሜሪካ ድምጽ ተናግረዋል። ለኮሮና ቫይረስ መከላከያ የሚገኝ የትኛውም ክትባት ደህንነቱና የሚሰራ መሆኑ መረጋገጥ ያለበት በፕሬዝዳንት ዶናልድ ትራምፕ ሳይሆን በሳይንቲስቶች ቦርድ ነው ሲሉ የዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ የዲሞክራቱ ተፎካካሪ ጆ ባይደን አሳሰቡ። የቀድሞ ምክትል ፕሬዝዳንት ይህን ያሉት ዴላዌር ዌልሚንግተን ከተማ ለጋዜጠኞች በሰጡት ቃል ነው። እኔ በክትባት አምናለሁ፣ ሳይንቲስቶችንም አምናቸዋለሁ። ዶናልድ ትራምፕን ግን አላምናቸውም። በዚህ ሰዓት የአሜሪካ ሕዝብም ሊያምናቸው አይችልም ብለዋል ባይደን። ክትባቱ በሚወጣበት ጊዜ ለሕዝብ ደህንነት የሚዳረስበት ቅድሚያ የሚሰጣቸው የህብረተሰብ ክፍሎች አያያዙንና አቀማመጡን በተመለከተ ባይደን ያሰናዱትን እቅድም አብራርተዋል። ባይደን ቫይረሱ የጊዜ ሰሌዳ እንደማይከተል ሁሉ በሳይንሳዊ ምርምር የሚገኙ ስኬቶች ጊዜ እየጠበቁ አይመጡም፣ የምርጫ የጊዜ ሰሌዳን በመከተልም አይሰሩም። ክትባት የሚሰራበት ፈቃድ የሚገኝበትና ለህዝብ የሚከፋፈልበት ስራ ለፖለቲካ ተብሎ መጣመም የለበትም ብለዋል። ባይደን ይህን ካሉ ከጥቂት ጊዜ በኋላ ፕሬዚዳንት ትራምፕ በዋይት ሀውስ በሰጡት ቃል ተፎካካሪያቸውን በኔ ፕሬዝዳንትነት የወጣ ክትባት ስለሚከፋፈልበት መንገድ እቅድ ማውጣት የለባቸውም ሲሉ መልስ ሰጥተዋል። ያገኘነው እኛ ነን፣ በጥቂት ጊዜ ውስጥ ይፋ እናደርጋለን። የመጀመሪያው ክትባት በሚመጣው ጥቅምት ወር ዝግጁ ይሆናል ሲሉ ትራምፕ ተንብየዋል። እስከዚህ የፈረንጆች 2020 መጨረሻ የዩናይትድ ስቴትስ መንግስት 100 ሚሊዮን ክትባቶችን ለማቅረብ ተዘጋጅቷል ሲሉም ፕሬዝዳንቱ አክለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በዚህ ሳምንት ባወጣው አዲስ መረጃ በሀገሪቱ በኮቪድ-19 ወረርሽኝ የህዳጣን ማህበረሰቦች ወጣቶች ከነጮቹ አሜሪካውያን ጋር ሲነጻጸር ከብዛታቸው ጋር በማይመጣጠን ደረጃ በይበልጥ የተጎዱ መሆናቸውን አመለከተ። እንደ ኢዞፓ አቆጣጠር ከካቲት 21 እስከ ሐምሌ 31 በነበረው ጊዜ ውስጥ ከ27 ክፍለ ግዛቶች የተሰበሰበ መረጃ እንደሚያሳየው ከ21 ዓመት በታች የሆኑ በርካታ ወጣቶች በቫይረሱ ሲያዙ በኮቪድ ሳቢያ ለህልፈት የተዳረጉም አሉ። በቫይረሱ ከተያዙት ጠቅላላው የሀገሪቱ ህዝብ ውስጥ ጥቁሮች፣ የላቲን አሜሪካ ዝርያ ያላቸው፣ የአሜሪካ ህንዶችና የአላስካ ቀደም ተወላጆች 41 ከመቶን ብቻ የሚይዙ ሆኖ ሳለ ከሞቱት ውስጥ ግን 75 ከመቶ መሆናቸውን የሲዲሲ ጥንቅር አመልክቷል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በዝግጅቶቻችን ላይ አስተያየት ቢኖራችሁ የማህበራዊ መገናኛ አድራሻዎቻችንን ተጠቀሙ። ወደ ቀዳሚው ዘገባ እንሻገር። የትምህርት ሚኒስቴር የ2013 ዓመተ ምህረት ትምህርት ዘመንን ለማስጀመር ትምህርት ቤቶች ከነሐሴ 20 2012 ዓመተ ምህረት ጀምረው ተማሪዎችን እንዲያስመዘግቡ ማዘዙን ተከትሎ የተማሪዎች ምዝገባ እየተካሄደ ነው። ላለፉት 6 ወራት ከጓደኞቻቸውና ከአስተማሪዎቻቸው ርቀው የከረሙ ተማሪዎችም ወደ ትምህርት ቤት ለመመለስና ትምህርታቸውን ለመቀጠል ጓጉተው እየጠበቁ ቢሆንም በሀገሪቱ የኮሮና ቫይረስ ተያዦች ቁጥር በየዕለቱ እያሻቀበ በሄደበት በአሁኑ ወቅት አብዛኞቹ ወላጆች ልጆቻቸውን ወደ ትምህርት ቤቶች ለመላክ ለመወሰን መቸገራቸውን ይናገራሉ። ስመኝሽ ቆየ በፈታኙ የኮሮና ወቅት የሚደረገውን የትምህርት አጀማመር አስመልክቶ ተማሪዎችን፣ ወላጆቻቸውና መምህራንን አነጋግራለች፣ እንደሚከተለው ይሰማል።
የ10 ዓመቷ ህፃን ተማሪ ሴምፐር መላኩ የምትማርበት ቪዥን አካዳሚ ትምህርት ቤት ከ6 ወር በፊት በኮሮና ምክንያት ሲዘጋ የ4ኛ ክፍል ተማሪ ነበረች። ያለፉትን 6 ወራትም በቤት ውስጥ በማንበብ ቴሌቪዥን በማየትና ስዕሎችን በመሳል ጊዜዋን አሳልፋለች። በአዲሱ የትምህርት ዘመን ግን ሴምፐር ትምህርት ቤት ተከፍቶ ጓደኞቿንና አስተማሪዎቿን ለማግኘት ጓጉታለች።
ቤት ውስጥ መቀመጥ ትምህርት ካይለ በጣም ነው ዘብረው። እዛ ትምህርት ቤት ሄዶ ሲኖር አስተማሪዎች በደንብ ሀገር ያስረድታል። ቤት ውስጥ ቤት ስለሆነ በደንብ ትምህርቱንም በደንብ ስለማናውቀው መጽሐፍ ላይ ያለውን ብቻ ነገር ነው በደንብ አድርጎ አያገርም። ስለዚህ ኢንተደሪ
ትምህርት ቤት በጣም የናፈቀሽ ነገር ምንድን ነው?
ጓደኞቼና አስተማሪዎችን ማግኘት ፈልጋለሁ እና እዛ ደግሞ መማር ፈልጋለሁ።
ኮሮናው ሳያስፈራሽም? በሽታው
በሽታ ያስፈራል፣ ግን በደንብ አድርጎ መጠንቀቅ ነው። ያው ርቀትን መጠበቅ፣ ማስክ ማድረግ፣ እጅን በየ መታጠብ፣ አንድ ነገር በነካ ቁጥር እጅ መታጠብ ወይም ደግሞ ውሃ በሌለባቸው ቦታዎች ሳኒታይዘር ይዞ እንትን ማድረግ።
የሴምፐር አባት አቶ መላኩ ብርሃኑ ሴምፐርና ሁለተኛው የ6 ዓመት ልጁ ሚካኤል በኮሮና ምክንያት እቤት ውስጥ መዋላቸው ያሳደረባቸውን የስነ ልቦና ጫና በማስተዋሉ ትምህርት ቤት የሚመለሱበት ጊዜ እንደሚናፍቀው ይናገራል። በተለይ ደግሞ ሴምፐር ከትምህርት ቤት መራቋ ያሳደረባትን ጭንቀት እንዲህ ይገልጸዋል።
በጣም ከመጨነቋ የተነሳ አንድ ቀን በትልቅ ፖስታ ለመምህራኖቿ እንዳደርስላት ይህን ዘዴ ትምህርት ቤት ይዛለችኝ እና ይዤ ወጣሁ ትል ስላለች፣ ጓደኞቼ በጣም ናፍቃችሁኛል፣ መምህራኖቼ ስማቸውን ዝርዝራ በጣም ናፍቃችሁኛል እና ከስር የጻፈችው ነገር ትንሽ በጣም አሳዝነው ነበር። በእንግሊዝኛ ነው፣ እግዚአብሔር ሆይ መቼ ይሆን ትምህርት ቤት የሚከፈተው? እባክህ ኮሮናን አጥፋና ትምህርት ቤቱን አስከፍትልን። ይሄ የጭንቀት እንትን ነው። ይሄ በጣም እንደ ወላጅ በጣም አስጨንቆኛል።
ትምህርት ሚኒስቴር ካሳለፍነው ዓመት መገባደጃ ጀምሮ ለ2013 ዓመተ ምህረት የትምህርት ዘመን ምስገባ እንዲጀመር መመሪያ በሰጠው መሰረት ትምህርት ቤቶች ምስገባ ያካሄዱ ነው። አንዳንድ የግል ትምህርት ቤቶችም የቀነ ገደብ አስቀምጠው በዛን ጊዜ ውስጥ ያልተመዘገቡ ልጆች በቀሪው አመት ትምህርት ቤት መግባት እንደማይችሉ ለወላጆች ማስጠንቀቂያ ያላኩ ይገኛሉ። ልጆቹን ገና ያላስመዘገበው መላኩ ግን የኮሮና ወረርሽኝ ቁጥሩ እየጨመረ ባለበት ሰዓት ልጆቹን ትምህርት ቤት ለመላክ ዝግጁ አይደለሁም ይላል።
ሳይሆን ለዘንድሮ በጣም ፈተኝ ጊዜ ያልገጠመኝ። ከነገ ወዲያ የኔትወርክ ቤት የመጨረሻውን እንትን ዴድላይን አስቀምጧል። እስከ መስከረም 8 ድረስ ያልተመዘገበ ተማሪ ማንቀበል መሆኑን የሚል ሜሴጅ በቴሌግራም ልኮልናል። ብዙ ጓደኞች ጋር ስለነጋገር ግን አማራጭ በማጣት ያስመዘገቡ አሉ። እናስመዝግብና አትሊስት ልጆቹ ትምህርት ቤት ውስጥ እንደሚገቡ ኮንፈርሜሽን ይኖርና ግን ልጆቻችን አንድክም የሚሉ ገንዘቡ እንድመጥ የሚሉ ወላጆች አሉ። እኔም አሁን ወደሱ ስሜት ልገባ ነው። ቢያንስ ችግሩ በሽታው ቀስ እያለ የሚለቅ ከሆነ ልልካቸው፣ ካልሆነ ግን ገንዘቡ ቢቀልቅ ምክለት ይመዝገቡና ቤቴ ላስቀምጣቸው ብዬ እያሰብኩኝ ነው። እንግዲህ አሁን ምንድን ነው ትክክለኛ ውሳኔ ብለሽ ብትይኝ ጭንቀት ነው። ውስ በቃ መወሰን የምቻልኩበት ጊዜ ነው ለጊዜው አለኝ።
ትምህርት የሚጀመርበት ቀን በይፋ ባይነገርም የትምህርት ሚኒስቴር የቀጣይ አመት የትምህርት ምዝገባ እንዲካሄድ ሲወስን ትምህርት ቤቶችም በኃላፊነት አካላዊ ርቀትን ጠብቀው ለማስተማር የሚያስችላቸውን የንጽህና መጠበቂያዎችን ማዘጋጀት እንዲጀምሩ ምክር ሰጥቷል። በቤተልሔም ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ የሆነችው ስንዱ ተፈራ ከትምህርት ቤት ርቃ የቆየችባቸው ጊዜያት ያሳስባታል። በዚህም ምክንያት ትምህርት ቤቶች የራሳቸውን ጥንቃቄ ካደረጉ ተማሪዎች ማስክ በማድረግ አካላዊ ርቀትን በመጠበቅና እጅን ቶሎ ቶሎ በመታጠብ ትምህርታቸውን መቀጠል ይችላሉ ትላለች።
በጣም እፈልጋለሁ ትምህርት ቤት ከእግዚአብሔር ፍቃድ ጋር እንዲጀመር በጣም እፈልጋለሁ። ማለት ትምህርት ቤት መከፈቱ ለተማሪዎች ብዙ ጥቅም አለው። ለምሳሌ አሁን ትምህርት ቤቶች በተዘጉበት ወቅት አብዛኞቹ ተማሪዎች ትምህርቱን ይረሱታል። በሶሻል ሚዲያ የሚሰጠው ትምህርቶች አብዛኛው ለግል ተማሪዎች ነው የሚሰጠው እና ለመንግስት ካሁን አልተሰጠም። በቲቪ ብቻ ነው፣ አልፎ አልፎ ነው። እሱ በደንብ አልተማንም። ፍሪ ፕሮሞሽን ተደርገን ያለፍ ነው።
ትምህርት ቤቶች ሲከፈቱ ኮሮናን ለመከላከል ምን ማድረግ አለባቸው በሚለው ጉዳይ ላይ ትምህርት ሚኒስቴር ከግምት ውስጥ ካስገባቸው አማራጮች መሀል ትምህርት በፈረቃ እንዲሆን ማድረግ ነው። መላኩ ግን ንጽህና መጠበቂያ መመሪያዎቹም ሆኑ ተማሪዎች በፈረቃ ይማሩ የሚሉት አማራጮች ተግባራዊነታቸው አጠራጣሪ ነው ይላል።
ውስጥ ያሉትን ዴስኮች አውጥተው ተማሪዎቹን በሶስት ሊፈቅ ሊከፍሏቸው ነው፣ በሁለት ሊከፍሏቸው እስከተባለ ለምሳሌ 45 ተማሪ የሚይዘው ወደ 20 ምናምን አካባቢ ሆኖ በየትኛው ሁኔታ አራርቀው ሊያስቀምጧቸው ነው የሚለው ነገር ራሱን የቻለ በጣም አስጨናቂ ነገር ነው። ሁለተኛ በብዙ ትምህርት ቤቶች ውስጥ እንደምናውቀው በሀገሪቷ በአጠቃላይ ያለው ችግር የውሃ መቋረጥ ችግር አለ እና ብዙ ጊዜ ልጆቻችን ከቤት ይዘውት በሚሄዱት ውሃ ይቀጠባሉ። አንዳንድ ጊዜ ውሃ ትምህርት ቤት ውስጥ ላያገኙ ይችላሉ። ስለዚህ እሱም በሙሉ እንግዲህ አሁን አዲስ ኢንፍራስትራክቸር ነው ትምህርት ቤቶቹ የሚጠቅሩት ማለት ነው። ትልልቅ ሮቶ ታንከሮች ማቆም ይኖርባቸዋል። ኤሌክትሪክ ወተር ፓምፕ ሊኖራቸው ይገባል። እነዚህ ሁሉ ነገሮች እስከሚያደራጁ ድረስ የሚወስደው ጊዜ ሰፊ ነው እና በዛው መጠኖቻቸውንም ለመቆጠብ ሲሉ በእርግጥም አፕላይ ያደርጋሉ ወይ በመንግስት ተዘዝ ነገር የሚለው ለእኔ ጥያቄ ነው።
በትምህርት መጀመር ጉዳይ በወላጆች ዘንድ የሚታየውን ግራ መጋባት ከስራ ገበታቸው ርቀው የከረሙት መምህራንም ይጋሩታል። በአንድ ክፍል ውስጥ በአማካኝ ከ40 እስከ 50 ተማሪዎች ያስተምሩ እንደነበር የነገረን በቦሌ ህብረተሰብ ሁለተኛ ደረጃ ትምህርት ቤት የሂሳብ መምህር የሆነው ሙልጌታ ታያቸው መምህራን ወደ ስራቸው መመለስ ቢፈልጉም የጤናው ጉዳይም ያሳስባቸዋል ይላል።
ምንድነው መምህራኑ ያላቸው ፍላጎት? አንዳንዱ በመዘጋቱ ምክንያት በጣም መሰላቸት ስለነበር በጥንቃቄ ቢሆን ማስተማር አለብን የሚል ሀሳብ አላቸው። አንዳንዶቹ ደግሞ ምናልባት ቢከፈት በተማሪው ላይ የሚያሳድረውን ተጽዕኖ ከመስጋትም ከራሳቸውም ስጋትም አንጻር እርግጠኛ ሆኖ በሽታው መቀነስ ሳይታወቅ በመከፈቱም ደግሞ አሁንም ጎርማ አላቸው። ለእኔ ፐርሰናሊ በጥንቃቄ ባለበት ሁኔታ ቢጀምር ጥሩ ነው ብዬ ነው ማስበው። እንግዲህ ተማሪው በፈረቃ ከሆነ ተማሪው ቁጥርም እጅግ ማነስ ስላለበት በአንድ ቀን ተማሪ ማለት በአማካኝ እንግዲህ ከ25 ተማሪዎች ማለት ነው አንድ ክላስ ውስጥ እንግዲህ የሚማሩት እና ምናልባት ተጨማሪ ክላሶቹ በግድ የግድ ሊያስፈልጉ ይችላሉ።
በኢትዮጵያ የኮሮና ቫይረስ መገኘቱ ከተረጋገጠ በኋላ የቫይረሱን ስርጭት ለመግታት ከመጋቢት 7/2012 ዓ.ም ጀምሮ ትምህርት ቤቶች ተዘግተው ቢቆዩም በድህረ ገጾች፣ ቴሌቪዥኖችና ሬዲዮ አማካኝነት ትምህርት ለማስቀጠል ሙከራ ሲካሄድ ቆይቷል። ከ8ኛና 12ኛ ክፍል ብሔራዊ መልቀቂያ ፈተና ወሳጆች ውጪም ተማሪዎች በግማሽ አመት ወጥታቸው ወደ ቀጣዩ ክፍል እንዲዛወሩ ተደርጓል። የ8ኛም ሆነ የ12ኛ ክፍል ብሔራዊ መልቀቂያ ፈተና መቼ እንደሚካሄድ ግን እስካሁን የታወቀ ነገር የለም። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም የሚደመጥ መርሃ ግብር ነው። በርካታ ኢትዮጵያውያን በሳውዲ አረቢያ የወደብ ከተማ ጄዛን እጅግ አስቸጋሪ በሆነ ሁኔታ በእስር ላይ እንደሚገኙ የዓለም አቀፍ የመብት ተከራካሪ ተቋማት ሳይቀሩ የኢትዮጵያውያኑን ሕይወት ለመታደግ ሁሉም ጥረት እንዲያደርግ ሲያሳስቡ ቆይተዋል። አፋጣኝ እርምጃ አልወሰደም በሚል ሲወቀስ የሰነበተው የኢትዮጵያ መንግስት አሁን ላይ ዜጎቹን ወደ ሀገራቸው ለመመለስ ዝግጅት መጨረሱን አስታውቋል። እስክንድር ፍሬው።
የሳውዲዋ የወደብ ከተማ ጂዛን የኢትዮጵያና የሌሎች ሀገራት ስደተኞች የመከራ ቦታ ሆናለች ይላሉ በችግር ውስጥ እንዳለፉ የሚናገሩ ዜጎች። ባህር አቋርጠውና በብዙ ስቃይ ውስጥ አልፈው የመን የሚደርሱ ኢትዮጵያውያን ስደተኞች ወደ ሳውዲ ሲሻገሩ በመጀመሪያ የሚያገኙት ይህችን የወደብ ከተማ ነው። የስደታቸው ጊዜ የኮሮና ቫይረስ ከተከሰተበት ወቅት ጋር መገጣጠሙ ግን የነሱን እንግልት አክብዶታል። በኮሮና ቫይረስ ምክንያት በበርካታ ሀገራት የተጠበቀው የድንበር ቁጥጥር በሳውዲም ተመሳሳይ ነው። እናም ለተሻለ ኑሮ የሰነቁትን ተስፋ ተነጥቀው በማቆያ ቦታዎች ሆነው ወደ ሀገራቸው መመለሳቸውን የሚጠብቁ በርካቶች ናቸው። የእንግልታቸውን ያህል ግን እነሱን ወደ ሀገራቸው የማጓጓዙ ስራ አልፈጠነም ሲሉ የሚተቹ አሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ ሐሳብ አይስማማም። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑን የሚያብራሩት
ምንድነው አንድ ነገር መዝዛችንም ለእናንተ ማድማጮች መገንዘብ ያለባችሁ እንደ ሚዲያ ተከታይ ህዝብ መንግስት ኮሚትመንቱን ነው። ዜጎችን በአደባባይ በችግር ላይ ባሉበት ጊዜ መተው እንትን እቅድ እንደሌለው ባይ ዘ ወይ ይሄ ብቻ አይደለም ሲደረግ የነበረው እስክንድር ታውቃለህ። እዛ ያሉትን ዜጎች ከሳውዲ መንግስት ጋር በመነጋገር በተቻለ መጠን ካሉበት ወቅታዊ ዲስትሬስም እንዲወጡ የሚደረገው ጥረት እንዳለ ነው። በየጊዜው ግንኙነቶች አሉ፣ ንግግሮች አሉ። ባካችሁ ዜጎቻችን እንዳይቸገሩ የሚል ነገር ከሞላ ጎደል ሪሊፍ ያገኙበት ሁኔታም አለ። ሁለተኛው አሁን የተጀመረው የማጓጓዙ ስራ ነው። ሶስተኛው እዚህ መጥቶ ደግሞ እንዳይበተኑ የማቋቋሙ ስራዎች ናቸው። እነዚህ በየፈርጁ ያሉ በጣም ጠንካራ ጥንቃቄ የሚፈልጉ ስራዎች ናቸው እየተሰሩ ያሉት። ማይንዲው እነዚህ ስራዎች በሙሉ እየተሰሩ ያሉት ኮቪድ እያለ ነው። የኢኮኖሚ ችግር በየሀገራቱ በኮቪድ ምክንያት እየተባባሰበት ሁኔታ ላይ ነው እየተሰራለ ስራ ነው። በኮቪድ ምክንያት ዜጎችን ከቦታ ቦታ የማንቀሳቀሱ ስራ WHO የመሳሰሉት ተቋማት፣ ዓለም አቀፍ የጤና ተቋማት ጭምር የማበረታቱበት ሰዓት ነው እየተሰራ ያለው። ሆኖም ግን መንግስት በድፍረት ዜጎቹን የትብላ ለመጣል በየጊዜው ኮሚትመንት ስላለ ይህን ኮሚትመንቱን ለማሳየት እየሰራ ያለው ስራ በዚህ ደረጃ ነው መታየት ያለበት ለማለት ነው።
ራሳቸው ጠቅላይ ሚኒስትሩም በተለያዩ አጋጣሚ ወደ መካከለኛው ምስራቅ በሄዱባቸው አጋጣሚዎች ግብጽን ጨምሮ የተለያዩ ችግር ላይ ያሉ ኢትዮጵያውያንን ይዘው ሲመጡ ተመልክተናል፣ ይህንን አይተናል። ነገር ግን ይሄ የሳውዲው ሁኔታ በተለይ አሁን ከኮቪድ ጋር መገናኘቱም ነው ትንሽ ነገሩን ያወሳሰበው እና የኢትዮጵያ መንግስት የማቆያ ወይም ኳራንቲን ሴንተርስ ማዕከላትን እስካዘጋጅ ድረስ ጊዜ ይሰጠኝ በማለቱ ነው አብዛኛዎቹ ለወራት እዛ እንዲቆዩ የተገደዱት የሚሉ መረጃዎችም አሉ። ከዚህ በፊት ከመንግስት አካላትም ጭምር የሰማናቸው ይሄ ነው ምክንያቱ ለወራት በጊዛን በማይመች ሁኔታ ውስጥ እንዲቆዩ የተገደዱት ኢትዮጵያውያን አምባሳደር
ነው። ለወራት የሚለው ነገር ምልስ ዲቤተብል ነው እስክንድር። ችግሩ ከተከሰተ ጊዜ ጀምሮ መንግስት ግን የተለያዩ ጥረቶችን ሲያደርግ እንደነበረው ነው። ቅድም እንዳልኩት እዛ ያሉበት ሀገር መንግስታት ጭምር ይህን ሁኔታ አንደርስታንድ እንዲያደርጉ የማድረግ ሁለተኛ መለየቱም፣ ምክንያቱም እነዚህ ሰዎች በእግር ነው የሚገቡት፣ በድንበር ነው የሚገቡት፣ ማን የት ነው እንዴት ነው የሚለውን ነገር በተበታተነ ሁኔታ ራሱ ማጣራቱ ትልቅ አቅም ይጠይቃል፣ ትልቅ ስራ ይጠይቃል፣ ስልጠት የሚጠይቅ ነገር ነው። ዝም ብሎ ኢትዮጵያኖች አንድ ላይ ተሰባስበው ያሉበት ሁኔታ አይደለም ያለው። በአንድ መንደር በአንድ የሰፈራ ጣቢያ ያሉበት ሳይሆን ተበታትነው ከየድንበሩ ያሉበት ሁኔታ ነው ያለው እና ዞሮ ዞሮ የመዘግየት ነገር አለ ብሎ የሚናገሩ ሰዎች አሉ። ያው ከመቅረት መዘግየት ይሻላል ብሎ መውሰዱ ነው የሚሻለው። በአጠቃላይ የመንግስትን ኮሚትመንት የሚገልጸውም እሱ ነው። አሁን እየተሰራ ያለውን ኦንደግራውንድ ያለውን ነገር ማየቱ ነው የሚሻለው። አይ ቲንክ ጥሩ ጅማሮ ነው ያለው። ይሄ ደግሞ ይቀጥላል ነው። ዝም ብሎ ጭኖ ማምጣቱም አስቸጋሪ ነው። ሁለተኛ እነማን ናቸው የሚለው ለይቶ ማምጣትም ሌላ ነገር ነው። የመለየት ደግሞ አስቸጋሪ ሁኔታዎችም እንዳሉ ይታወቃል። ስለዚህ እነዚህ ነገሮች ናቸው ማለት ነው መታየት ያለባቸው እና ከገቡት
ሲመጡ ኢትዮጵያውያኑ አምባሳደር በሳውዲ ወጪ ነው የሚመጡት በኢትዮጵያ መንግስት ነው እንዴት ነው አመጣጣቸው?
በተለያየ መንገድ የሚመጡበት ሁኔታ ነው ያለው። ማን ምን ያህል በማን ይወጣል የሚለው እንጂ አንዳንድ ያህም የሚባል ተቋም የሚረዳበት ሁኔታ አለ። የኢትዮጵያ መንግስትም እንደዚሁ በራሱ ወጪ የሚያመጣበት ሁኔታ አለ።
በተለይም ከትናንት በስቲያ በተጀመረው እነዚህን ዜጎች የመመለስ እንቅስቃሴ ከ1000 በላይ ዜጎች እንደሚጓጓዙ ቃል አቀባዩ አብራርተዋል።
አንደኛ እዛ ያሉትን እና በችግር ላይ ያሉትን ወደ አገር ቤት የመመለስ ፈቃደኛ የሆኑትን የመመዝገቡን ስራ፣ የመለየቱና የማጣራቱ ስራ ጠንክሮ እየሄደበት ነው ያለው። ይሄ ብቻ ሳይሆን ከዚሁ ጋር ያው ማጓጓዙም ተጀምሯል። አሁን የወጣው የመጀመሪያው እቅድ ከትላንት ወዲያ ጀምሮ እስከ ኦክቶበር 5 ድረስ በነጮች አቆጣጠር ማለት ነው። በየጊዜው በፈርጅ የማጓጓዝ ስራ ነው ያለው። ከትላንት ወዲያ 274 ሰዎች ገብቷል እዚህ። ሆፕፉሊ በሚዲያ ዘግባችሁት ይሆናል። ዛሬ ከሊባኖን 94 የሚሆኑ መጥቷል። እንደዚህ የተቸገሩ ዜጎች ናቸው። ከዚህ በኋላ በነጮች አቆጣጠር መስከረም 22 ሰፕተምበር ማለት ነው፣ ሰፕተምበር 29 ኦክቶበር 5 በተከታታይ 1440 የሚሆኑትን በጥቅል ወደ አገር ቤት የማስገባት እቅድ ተይዟል። ስለ ቁጥር ስለጠየቀኝ ነው። ከዚህ የተረፉትንና አሁንም በችግር ያሉትን ይሄኛው ስኬጁል እንደተጠናቀቀ በመቀጠለው ስኬጁል ውስጥ የማጓጓም እቅድ ተይዟል ማለት ነው። ስለዚህ ቁጥሩ ይሄ ነው ማለት ፌር አይሆንም። ለነሱም ፌር አይደለም። ቢኮዝ ይጨምራል በየዕለቱ በየቀኑ ይጨምር ስለሚችል ይሄን አይደል ነው የሚለው ነገር ፋይዳው በጣም ክሬዲቢሊቲውን ብዙ አይሆንም። አሁን ይሄን አይደል ነው ብዬ ከዛ በኋላ ቁጥሩን ልጨምር ስለሚችል ማለት ነው።
በመቶዎች በሺዎች
በአጠቃላይ አልኩ እኮ 274 ከትላንት ወዲያ አጓጉዘናል። በ22 በ29 እስከ ኦክቶበር 5 1440 ዜጎች ከዚሁ አካባቢ ወደዚህ ይመጣሉ ተብሎ እየተጠበቀ ነው።
የኮሮና ወረርሽኝ በዓለም ላይ ከተከሰተ በኋላ 3768 ኢትዮጵያውያን ስደተኞች ከሳውዲ አረቢያ ወደ አገራቸው መመለሳቸውን ከሰራተኛና ማህበራዊ ጉዳይ ሚኒስቴር ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አሁን አንድ የፍርድ ቤት ዜና አለን። አቶ ልደቱ አያሌው ያልተፈቀደ የጦር መሳሪያ በመያዝ ወንጀል ክስ ቀርቦባቸዋል። ክሱ በምስራቅ ሸዋ ዞን ጠቅላይ አቃቢ ሕግ የቀረበባቸው ሲሆን በዞኑ ከፍተኛ ፍርድ ቤት ነው ክሱ የተመሰረተባቸው። ፀሐይ ዳምጠው ዝርዝሩን ትነግረናለች።
የኢትዮጵያውያን ዲሞክራሲያዊ ፓርቲ አዴፓ የብሔራዊ ምክር ቤት አባል የሆኑት አቶ ልደቱ አያሌው ያልተፈቀደ የጦር መሳሪያ በመያዝ ወንጀል ክስ እንደቀረበባቸው የፓርቲው ፕሬዝዳንት ለአሜሪካ ድምጽ ተናግረዋል። የፓርቲው ፕሬዝዳንት አቶ አዳነ ታደሰ እንዳሉት በዛሬው ዕለት የአቶ ልደቱ ጉዳይ ከዚህ በፊት ሲታይ ከነበረበት የቢሾፍቱ ከተማ በመውጣት በአዳማ ከተማ በሚገኝ ፍርድ ቤት እንደታየ ጠቅሰው ይህንንም የሰሙት ትናንትና ማታ መሆኑን ገልጿል። በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ክስ የቀረበባቸው አቶ ልደቱ አያሌው ላይ አቃቤ ሕግ የጦር መሳሪያ አስተዳደር አዋጅ ቁጥር 1177 ህዝባር 2012 አንቀጽ 22 ንዑስ አንቀጽ 3ን በመተላለፍ ያልተፈቀደ የጦር መሳሪያ በመያዝ መከሰሳቸው ነው የተነገረው። አቶ ልደቱ ከዚህ በፊት በቢሾፍቱ ወረዳ ፍርድ ቤት ጉዳያቸው ሲታይ ቆይቶ የቀረበባቸው የምርመራ መዝገብ ብዘጋው ከእስር በነጻም ሆነ በዋስ ለመውጣት ሳይችሉ በእስር ላይ ቆይተው ሌላ ክስ ተመስርቶባቸዋል ሲሉ አቶ አዳኔ ገልጿል።
ጠበቆቻችን የአቶ ልደቱ የአቃቤ ሕግ 15 ቀን ክስ የመመስረቻ ቀን በማለቁ ለቢሾፍቱ ወረዳ ማመልከቻ አስገብተን ነበር። እሱን ያየው የቢሾፍቱ ወረዳ ፍርድ ቤት ለሰኞ አቃቤ ሕግና ፖሊስ መልስ እንዲሰጡ ቀጥሮን ከተለያየን በኋላ ከምሽቱ 1:30 ለአቶ ልደቱ በራቸው ተንኳኩቶ አዳማ ላይ ክስ እንደተመሰረተባቸው ተነገረን። ከጠበቆቻችን ጋር ተነጋግረን 4 ሰዓት መጣን። 4 ሰዓት ችሎቱ ባለመታየቱ ለ8 ሰዓት ተቀጥሮ ነበር። 8 ሰዓት ችሎቱ ተሰይሞ የክሱ ተነገራቸው ህገወጥ መሳሪያ በመያዛቸው የሚል ነው። በሱ ዙሪያ ጠበቆቻችን በዋስ ወጥተው መከራከር ይችላሉ የሚል መከራከሪያ ያነሱ፣ አቃቤ ሕግ ደግሞ ዋስ ጠርተው ቢወጡ ወደ ውጭ ሊሄዱብኝ ስለሚችሉ ማስረጃ ሊያጠፉብኝ ስለሚችሉ መሆን የለበትም አለ። እዚህ ክርክር ውስጥ ከተገባ በኋላ ፍርድ ቤቱ ግን በኋላ ተነጋግረው ሁለት በመሆናችን ችሎት ስላልተሟላ ለነገ 4 ሰዓት ችሎት ተሟልቶ ጉዳዩን እናያለን የሚል ውሳኔ ሰጥተው ችሎቱ ለነገ 4 ሰዓት ድጋሚ ተለዋጭ ቀጠሮ ሰጥቷል።
አቶ ልደቱ ለእስር የተዳረጉት ከጥቂት ወራት በፊት በቢሾፍቱ ከተማ ተከስቶ የነበረውን አለመረጋጋት በማስተባበርና በመደገፍ ተጠርጥረው እንደሆነ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
በማላዊ የሚኖር የ9 ዓመት ልጅ ከአካል ጉዳት ጋር መኖር በርካታ ነገሮችን ከማድረግ እንደማያግድ እያሳየ ነው። ታሌንድራ ኮጋአ አንድ እግርና 2 እጆች ሳይኖሩት ነበረ የተወለደው። ይሁንና ራሱን መጻፍ አስተምሯል። እግር ኳስ መጫወትና ብስክሌት መንዳትም ለምዷል። በሱ ህይወት ዙሪያ የሚያጠነጥነው አንድ ዘጋቢ ፊልም በአካል ጉዳተኞች ላይ የሚያተኩሩ ፊልሞች በሚወዳደሩበት የአውስትራሊያ ፌስቲቫል ላይ እጩ ሆኗል። የላሜክ ማሴናን ዘገባ እንስማ። ከአንድ እግር ብቻ ጋር የተወለደውን የ9 ዓመቱን ታሌንድራን ማሳደግ ለቤተሰቦቹ ቀላል ስራ አልነበረም። እናቱ አግነስ ኮጎያ ወደ ትምህርት ቤት ከልጄ ጋር ብስክሌት እየነዳን ስንሄድ አንዳንድ ሴቶች ይስቁብኝ ነበር። እንዲህ ያለውን ልጅ በየቀኑ ትምህርት ቤት ለመውሰድ መልፋት አላስፈላጊ መሆኑንም ይነግሩኝ ነበረ። እኔ ግን አላዳመጥኳቸውም። ይሄ እግዚአብሔር የሰጠኝ ልጄ ነው እል ነበር ለራሴ ነው ያሉት። የዚህ የማላዊ ማህበረሰብ ፍረጃ ታሌንድራ አካል ጉዳተኝነት ማለት እድሎቹ ሁሉ የተበላሹ ተስፋ የሌለው ማለት አለመሆኑን ካሳየ በኋላ ተቀይሯል። ቾዝን ወይንም የተመረጠው በተሰኘው ዘጋቢ ፊልም ላይ ራሱን በራሱ በማስተማር ያዳበራቸው ክህሎቶቹ ታይተዋል። ፊልሙ ትኩረት በክህሎት በተሰኘው የአውስትራሊያ አጫጭር ፊልሞች ፌስቲቫል ላይ እጩ ሆኗል። የማላዊ ባለስልጣናት የታሌንድራ ታሪክ ሌሎች አካል ጉዳተኞች በምን መልኩ መደገፍ እንዳለባቸው የሚያሳይ ጥሩ ምሳሌ ነው ብለውታል። ቤቶን ፔሊሲ የፋሎምቤ ወረዳ የማህበራዊ ድጋፍ መስሪያ ቤት ረዳት ናቸው። ታሌንድራ በውድድሩ በመሳተፉ በጣም ኮርተናል። ይሄ ሌሎች ወላጆችም ወደፊት በመምጣት አካል ጉዳተኛ ልጆቻቸውን ወደ ተለያዩ ማህበራዊ እንቅስቃሴዎች እንዲያሳትፉ ይደግፋቸዋል። ለወደፊቱ መድረስ በሚፈልጉበት ደረጃ ላይ የመገኘቱ ሁኔታ እንዲሳካላቸውም ያግዛል ነው ያሉት። የታሌንድራ እናት በፌስቲቫሉ ላይ ልጃቸው ላይ የሚያተኩረው ዘጋቢ ፊልም መልካም ውጤት ያመጣል ብለው ተስፋ አድርገዋል። ያለው ራስን ለዓላማ የመስጠት አቅምና ጠቢብነቱ የልጄ ዘጋቢ ፊልም ያሸንፋል ብዬ እንዳምን አድርጎኛል ነው ያሉት። የሶስተኛ ክፍል ተማሪው ታሌንድራ ህልሙ አውስትራሊያ ላይ አያቆምም። አውሮፕላን ማብረር እንደሚፈልግ ይናገራል። አውሮፕላን አብራሪ መሆን የምፈልገው አውሮፕላኖች ወደ ተለያዩ የዓለም መዳረሻዎች ሰዎችን ስለሚያጓጉዝ ነው። እኔም እነዚያን ስፍራዎች ማየት እፈልጋለሁ። እስከዚያው ድረስ ታሌንድራ ብስክሌቱን በሰፈሩ ዙሪያ መሾፈሩ አስደስቶታል። አብረን ስላመሸን ደስ ብሎናል። ሀብታሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ የመሰናደው አቀናባሪ ነው። ትዝታ በላቸው ደግሞ የመሰናደው አርታኢ። የነገ ሰው ይበለን። ደህና ደሩ።